ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሬዲዮ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ሬዲዮ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ፍሩለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ድቦለድ አንድ ለናቱ መጽሐፍ ትረካ ክፍል 10 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት
ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን እንደሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ።
ብሎ ፈረስ ካሳ ብሎ ስም ባርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክማይ የምሸሽም ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክማይ የምሸሽም
ልቅሶና ዘፈን። ደጃዝማች ማሩ ወንድ ልጅ ስላልነበራቸው በሞቱ ጊዜ ሰራዊታቸው ተበታትኖ ከግዛታቸው የሚበዛው ክፍል ለራሴ ማን ትንሽ ወንድም ለማርየ ጉሳ ተሰጥቶ ነበር። በዚህ ጊዜም ወይዘሮ ወለተ ተክሌ ከደጃዝማች አንዳዋ ጋር ነበሩ። ወይዘሮ ወለተ ተክሌ እንደዚያ የሚወዷቸው አጎታቸው በሰዎች ሙተው ልጃቸው ክንፉ በወንድማቸው ገዳይ እጅ ምርኮኛ ሆኖ ተቀምጦ ሳለ የተረሰባቸውን ሀዘን መግለጽ የሚቻል አይደለም። አንድ ቀን ጠዋት እንደ ልማዳቸው በቤት ውስጥ ቁጭ ብለው ሲያለቅሱ ደጃች አንዳዋ በታዛ ሆነው ያዳምጧቸው ነበር። ወይዘሮ ወለተ ተክሌ ሲያለቅሱ የገጠሙት ግጥምም የሚከተለው ነበር። ወይ ልጄ ወይ ክንፉ ሕፃኑ ምርኮኛ፣ አባትህ አያውቅህ እናትህ ብቸኛ፣ ማንን ልኬ ላውጣህ ተወደክበቱ፣ ማሩ እንደሆን ሙቷል የምመካበቱ። ወይ ደጃዝማች ማሩ አባቴ ጌታዬ፣ የልቤ መጽናኛ መመኪያ ጋሻዬ፣ ጥራኝ እንጂ ልምጣ መንገድህን አይቼ፣ ምን ሕይወት ይኖረኝ ካንተ ተለይቼ። አንት በሰው እጅ ሙተ ክንፉና ግዛትህ ወድቀው በጠላት እጅ፣ ደምህ መና ቀርቶ እህል እበላለው ግብዝ ነው የሰው ልጅ። አንተ ወልደ ተክሌ ሴትነቴን ወስደህ ስጠኝ ወንድነቱን፣ ሴትነት ነውና ያሳጣኝ ብልሃቱን። ወየውን ጉዷ የሌለኝ እፍረት፣ እሞላቀቃለሁ ነኝ ብዬ እመቤት፣ ማሩ መሬት ገብቶ ክንፎም ወህኒ ቤት። ጌታው ደጃች ማሩ ፋሲካና መስቀል መጡ መሰለኝ፣ ግን እኔም አልቆየህ አንተም አትጥራኝ። ወይ ጌታዬ ማሩ ወለላው አባቴ፣ እንዴት ትታዘበኝ ደምህ መና ሆኖ እህል በመብላቴ። ቢገድልም ቢሞትም ያውን ያለኝን ልጅ እንዳልከለክልህ፣ እሱም በጠላት እጅ ወድቆ ቀረብህ። እንግዲህ ጌታዬ ምን ሰው ሊታዘዘኝ፣ ማንስ ሰው ሊለኝ፣ ሞት እንኳ ርካሹ አልመጣም ሲለኝ። ደጃዝማች አንዳዋ በዚህና በየቀኑ በሚነገረው የወለተ ተክሌ ግጥምና ለቅሶ እረፍት ከማጣታቸው በላይ ደጃዝማች ማሩ አምቻ ብቻ ሳይሆኑ የልብ ወዳጃቸው፣ ተማራኪው ክንፉም በሕፃንነቱ ወስደው ያሳደጉት ልጅ፣ የልጆቻቸው ወንድም በመሆኑ በዚህ ጉዳይ መግባቱ ተራ በሆነ የሴት ልቅሶ ከመገፋፋትና ሴት የላከው ሞት አይፈራም ከሚባለው ምሳሌ እጅግ የራቀ ተገቢ ቁም ነገር ሆኖ ታያቸው። ስለዚህ ብዙ ጊዜ ሳያጠፉ ሰራዊታቸውን አስከትተው ደጃዝማች ማሩን ወደ ገደሏቸውና ክንፉን በምርኮ ይዘው ወደ ወሰዱት ወደ ዋክሹም ክንፉ ግዛት ዘመቱ። ከዚያም በቀላል ጦርነት ዋክሹም ክንፉን ገለው ክንፉ ኃይሉን ከእስራት አስለቀቀው ተመለሱ። ወይዘሮ ተክሌም የተወደዱ አባታቸውን ገዳይ ገለው የተማረከ ልጃቸውን አስለቀቀው የተመለሱላቸው ባላቸውን ለመቀበል ያደረጉት ድግስና ዝግጅት በረጋሱ የደጃዝማች አንዳዋ ቤት ታይቶ የማይታወቅ ነበር ይባላል። ወይዘሮ ተክሌ በዚህ ደስታቸው መካከል ወደ ደምቢያ ቢሄዱ የደጃዝማች ማሩ ከተማ በማርየ ጉክሳይ በታች ሽሞች ተይዞ የደምቢያው ግርማ ብሩ እንዳልነበረ ሆኖ የሚያገኙት መሆኑ አልፎ አልፎ ትዝ እያላቸው የደስታ ወይም የሐዘን የማይሉትን በአይኖቻቸው ከንበል ይል ነበር። ቢሆንም ይህን ደግናና ባለውለታ ባለቤታቸውን ለማስቀየም ስላልፈለጉ አዘናቸውን ለራሳቸው ውጠው በግብሩ ላይ አዝማሪዎች ቀርበው እንዲያጫውቱ አዘዙ። ከዚህም በቀር ደጃዝማች ማሩ ከሞት ወዲህ ውሃ ያልነካውን ሰውነታቸውንና ራሳቸውን ታጥበው ለባብሰው አምረው ወጡ። ቢሆንም ደጃዝማች ማሩን በጣም የሚወዷቸውን ያህል በሞታቸው እጅግ ያዘኑ በመሆናቸው የደጃዝማች አንዳዋድል ጠላታቸውን ቢያጠፉላቸውና ልጃቸውን ቢያስፈታላቸው ማሩን ከሞት ሊመልስላቸው እንዳልቻለ ስለሚያውቁት እንባቸው አልፎ አልፎ ፈሰስ ማለቱ አልቀረም። ደጃዝማች አንዳዋ የወይዘሮ ወለተ ተክሌ እንባ ደስታላቸው ስላለ ከተቀመጡበት ተነስተው ወይዘሮ ወለተ ተክሌ ልክ እንዳንድ አሳላፊ ሆነው በዚህ ስጋ አምጣ በዚህ ጠጅ ቅዳ ከሚሉበት ጠፍተው ወደ አዳራሹ ጓሮ ወሰዱና ውዴቴ ወይ እንባሽን ለማድረግ አልነበረም ይህን የሰራሁት። እኔ እንኳንስ ባንቺ በምወድሽ ባለቤቴ አይን ላይ በማንም ላይ እንባ ማየት አልፈልግም። ጦርነት ገጥመውኝ ለሚሞቱት ሰዎች እንደማለቅስ ታውቂያለሽ? የማለቅስ ሰው በሚስቶቻቸው በልጆቻቸው በእህቶቻቸውና በእናቶቻቸው ፊት የሚወርደውን እንባ በማስታወስ ነው። የዛሬውን እንባ እንኳ ለዋሹ ክንፉ ቤተሰቦች አትይላቸውም አሏቸው። ወይዘሮ ወለተ ተክሌም ደጃዝማች አንዳዋን በጣም ሊያስደስቷቸው በሚገባቸው ቀን ያስከፏቸው መስሎ ስለተሰማቸው የለም ጌታዬ፣ የዛሬው እንባይስ ያዘን አይደለም ደስታም ያስለቅሳል እኮ ቅጡ ጠፍቶኝ ነው ማለት ሰው ግዴለም ቅር አይበሉት ሰራዊቱን ቅር አይበለውና ይግቡና ተቀምጠው አዝማሪዎችም ጨዋታ ይጀምሩ አሉ። ደጃዝማች አንዳዋና ወይዘሮ ወለተ ተክሌ ወደ አዳራሹ ተመልሰው ገብተው እንደተቀመጡ አዝማሪዎቹ ዘፈኑን ቀጠሉ። በፊትም እንደተለመደው በዘለሰኛ ጀመሩ። በድምፁ በግጥሙና በጫው በመላው የደጃች አንዳዋ የአማራ ግዛት ውስጥ ተወዳዳሪ ያልነበረው አዝማሪ በመጀመሪያ የሚከተለውን ገጠመ። ይህንን አውቆ ነው ጥንትም የመረጠ ተቋራጅ አውጥቶ ወለቴን የሰጠ ጀግናው ደጃች ማሩ የጎበዞች አውራ ሞት የማይቀር ሆኖ ብትሞት ሞት ሳትፈራ ተለያይቶ ቀረ አገው ተወገራ። ከተጋቡም ወዲያ ይጋባል ታንዳዋ ለዋሹም አጠጣው የዚያን ጀግና ሰዋ። ደጃዝማች አንዳዋ ያማራው መኮንን ያማሽ ደም አይተውም እንኳን የወንድሙን ሰቆጣ ተዋግተው ሁለት አሞሮች አንደኛው ለራሱ አንዱ ለሟቾች የሁለቱም ላቦች መሬት ላይ ሲረግፉ የአንደኛው ተሰብሮ የአንዱ ዳነ ክንፉ። ከዚህ ቀጥሎ ሌላው አዝማሪ የሚከተለውን በመዲና ገጠመ። ደጃዝማች ማሩ ተኝተው ደጃች አንዳዋ ሲያሟቸው አንዴ ተነስተው ባየናቸው አምቻለሁ ሲሏቸው የማሩ ግዛት የዚያ ጅሬ ሊዋጥ ነው አሉ በጫካ ወሬ ምን ነው ሰው ወፍ ሆነ በክንፉ በሮ በዳነ። ደጃዝማች ማሩ አሞራው ማን ነው ሞተ የሚለው ራሱን ነው እንጂ ያላቀና ክንፉማ ይበራል ገና። በዚህ ሁኔታ እየተዘመረ እንደቆየ ወይዘሮ ወለተ ተክሌ ደጃዝማች አንዳዋ ወደ ተቀመጡበት ሂደው በጎናቸው ተቀምጠው ጥቂት ቆዩና የሚከተለውን ግጥም መጀመሪያ ለዘመረው ድምፀ መልካም አዝማሪ ነገሩ። በጎንደር በደንቢያ አደራ ይወራ፣ በጎጃም በሸዋ አደራ ይወራ፣ በትግሬ በወሎ አደራ ይወራ። እስከዛሬ ድረስ የሰራሁት ስራ ማሩ አባቴ ሙቶ ርስቱና ዘሩ ጠፍቶብኝ እንዳይቀር ዘመዶቼን ሁሉ ስቆጥር ሳስቆጥር በመካከሉ ላይ ተገለጠ ጉዴ ያንተ እጃች አንዳዋን ባልብዬ መውደዴ። እስከዛሬ ድረስ ስኖር ባሌ እያልኩት የእናት ልጅ ወንድሜ ሆነና አገኘሁት። አልጣሽ እናቴ ዛሬ ተገረሚ ወንድ ልጅ ኑሮሻል ሳታምጭ ሳትደግሚ። ደጃዝማች አንዳዋ የእናት ልጅ ወንድሜ በላሁን ልንገርህ ምዬ ተፈጥሜ። ፍታኝና ልፍታ ይፍረድብን አገር የሰራነው ሥራ ይተረክ ይነገር። በሰራኸው ነገር አገር ይደነቃል ትህት ጋር መኝታ ማን አድርጎት ያውቃል። አላስደስት ብሎኝ አንዳዋ ብሎ ስም ስምህን ለመለወጥ በሐሳብ ስደክም ሌላ ስም ፈልጌ ላገኝ ስላልቻልኩ ይኸው ብዬሃለው ወንድም አገኘሁ። በዚህ ሁኔታ የደጃዝማች አንዳዋ ድል ተከብሮ ወይዘሮ ወለተ ተክሌና ደጃዝማች በስምምነትና በፍቅር ጥቂት እንደቆዩ ራስ ኢማም ሙተው ራስ ማርዬ በደጃዝማች ማሩ ግዛት ከቆረሱት ብዙ አገር ሌላ የራስ ኢማምን ግዛት በሙሉ ያዙ። ልጅ ክንፉም እንጀራ አባቱ ደጃች አንዳዋ ተማርኮ ከታሰረበት እንዳስለቀቁት ለጥቂት ጊዜ ከእናቱና ከእንጀራ አባቱ ጋር ከቆየ በኋላ ተከታዮቹን ይዞ ወደ አባቱ የትውልድ ቦታ ወደ ቋራ ሄደ። ልጅ ኃይሉም ራሱ ከበጌምድር ካጠራቀማቸውና ከደጃዝማች ማሩ ሰራዊት ውስጥ ተቋርጠው እንደቀሩ በደንቢያና በሌሎችም ቦታዎች ካገኛቸው ወታደሮች ጋር የመጀመሪያ ልጃቸው ክንፉ እንደደረሰላቸው ሲያዩ በጣም ደስ ብሏቸው በእድሜውም በረጅም ጊዜ ስራቱም በጤናውም ሲባል ሰውነታቸው ደከም እያለ መሄድ ጀምሮ ስለነበር በየጊዜው የአረብን፣ የቱርክን፣ የሻንቅላን፣ የግብፅን ጦር መክቶ የሚይዝ ገዥ የሚያስፈልገው ጠረፍ ግዛታቸውን ለዚህ ወጣት ልጃቸው ሰጡት። ክንፉ የቋራ ገዥ እንደሆነ የደጃች ማሩ ወንድም ድሮ ከምኑም ሳይገባ ወንድሙ ጋርም እስከዚህ ሳይባባ የኖረው ደጃች ወልደ ተክሌ የማሩ ግዛት ለኔ ይገባኛል እያለ በብዙ ሁኔታ ሲሞክር፣ ወለተ ተክሌ ደግሞ ያጎታቸውን ግዛት ለልጃቸው ለክንፉ ለማድረግ ሲሞክሩ፣ ወልደ ተክሌን ባቅም ማጣት ወለተ ተክሌ በቦታ ርቀት ሲቸገሩ፣ ራስ ማርዬና ደጃች አንዳዋ በብርቱ ተጣሉ። ሁለቱም ከባድ ጦርነት አድርገው ጀግናውና ቁም ነገረኛው ደጃች አንዳዋ በጦርነት ላይ ሞቱ። ምዕራፍ 14 ትምህርት ደህና ሰንብት። ልጅ ክንፉ ወደ ቋራ ተመልሰው የአባታቸውን ግዛት እንደያዙ አባታቸውን ለማስደሰትም ለወንድማቸውም ሲሉ ተማሪ ካሳን በጣም ይረዱትና እንዲያውም ማኅበረ ሥላሴ ገዳም ድረስ እየሄዱ ይጠይቁት ነበር። ካሳም በዚህ ጊዜ በእድሜው ወጣት ይሁን እንጂ በትምህርት በጣም በስሎ ነበር። አባ ገብረ መሲህም አረብኛ ቋንቋን እሳቸው ከሚያውቁት በላይ ለማሳወቅ እየተጣጣሩ በደንብ አስተምረውት ነበር። አባ ገብረ መሲህ ከገዳሙ መነኮሳት ጋር ባላቸው አለመግባባት ምክንያት ይህን ገዳም ስተው በፍቅርና በሰላማዊነት ዝነኛ ወደ ሆነው የምንዳባ መድኃኔዓለም ገዳም ለመሄድ አስበው ነበር። አባ ያን ገለልተኛና በቆላ የተከበበ የማኅበረ ሥላሴ ገዳም ሲያዩ የተረፈ የሕይወት ዘመናቸውን በዚያ ለማሳለፍ በመወሰን ከልጅነት እስከ እውቀት ያጠራቀሙትን ጥሪት ከመጽሐፎቻቸው እንኳ ለጸሎትና ለዕለት መመልከት የሚያስፈልጓቸውን ብቻ ሲቀሩ ሁሉንም ለገዳሙ ዕቃ ቤት አስረክበው ነበር። ነገር ግን ከጊዜ በኋላ የመነኮሳቱ ባህሪ ደስ ስላላስተኛቸው ይህን ገዳም ትተው ለመሽሎክ አሰቡ። በመለኮታቱ ዘንድ ይህ በተሰማ ጊዜ አንድ አክት ተወሰነ። አንድ ቀን ጠዋት በግንድ አግብተው በማሰር የታወቁት መለኮታትና በጥንቱ ጊዜ ጌቶቻቸውን እየተከተሉ መጥተው ከገዳሙ ራቅ ባለ ቦታ ሰፍረው የገዳሙን ከብት እየጠበቁና እያረቡ እነሱም እየተራቡ በስራም ገዳሙን እየረዱ ከሚኖሩት አብዛኛውን ጊዜ ስማቸው ወልዴ ገብሬ ሰጠኝ ከሚባሉት ሰዎች አንዳንዶቹ ወደ አባ ገብረ መሲህ ጎጆ ሄዱ። ለአባም የማስገደድ መልክ ባለበት ንግግር ወደ አበምኔቱ ፊት እንዲቀርቡ መታዘዙን ነገሯቸው። አባ ግን ነገሩ ገብቷቸው ሳለ እንዳልገባቸው ሆነው ችላ በማለትና በማቃለል የሚሄድበት ምክንያት ያለ አይመስለኝም ሲሉ ተናገሩ። አበምኔት ይፈልጋል እሱም ቢላሉ አለ ሰጠኝ። ያባ ገብረ መሲህን አስፈሪ ፊት የመገረም ፈገግታ አለበሰው። አንተ ደግሞ ምን ባይነህ አሉ አባ ገብረ መሲህ። እርሶ እምቢ ይላሉ ጊዜ እኛ ስራት እናስተምራለን አለ ሰጠኝ። ሰጠኝ ለገዳሙ ባሉት ቀፈፎች የሚኖረው ህዝብ ግብር ሳይከፍል ቀርቶ ወይም አንድ ነገር አጎደለ ተብሎ በሚቀጣበት ጊዜ ተቀጮችን እግር ከወርች አስሮ በማጉላላት ከታወቁት የገዳሙ ጀግኖች አንዱ ነበር። ማሰር እጅግ ከማወቁ የተነሳም ሰጠኝ ያሰረባት ቆቂት የእስረኛው እግር እስኪላጥ ታልጋለች በቀር ማንም ቀለበቷን ሊፈረክክ አይችልም እየተባለ ይጋነንለት ነበር። አባ ገብረ መሲህ ከነዚህ አእምሮ ቢስ ሰዎች ጋር ከመጨቃጨቅና ከመዋራድ ይሻላል ብለው በማሰብ በእውቀት እንኳ ባይሆን በእድሜ ጓደኛቸው ወደሚሆኑት የገዳሙ አበምኔት በተላኩባቸው ሰዎች ታጅበው ሄዱ። አበምኔቱ ከቤታቸው በር ላይ ወንበር አዘርግተው የጠዋት ፀሐይ እየሞቁ ቁጭ ብለው ነበር። ጸሎት ተይዞባቸው ያረፈዱት መጽሐፍትም በስተቀኛቸው በኩል በሌላ ወንበር ላይ ተቀምጠው ይታዩ ነበር። አባ ገብረ መሲህ ከአበምኔቱ ፊት እንደቀረቡ በመጠኑ ዝቅ ብለው ሰላምታ ሰጡና ቆሙ። እንደምን አደሩ አባ አሉ አበምኔቱ። እግዚአብሔር ይመስገን ደህና፣ እርሶስ እንደምን አድረዋል አሉ አባ ገብረ መሲህ። ይመስገነው ደህና ነኝ አሉ አበምኔቱ። ሰጀም መሬት መሬቱን እያዩ ዝም ብለው ቆዩና ወደ አባ ገብረ መሲህ ቀና ብለው እያዩ አባቴ የት ለመሄድ ነው ያሰቡት አሉ። የት ይሄዳለሁ አሉ አባ ገብረ መሲህ በእርጋታ። እኔም አውቃለሁ ለመሄድ አስበዋል ሲባል ሰማለሁ። እንግዲህ ዙረት ለርሶ ምን ሆነው እስከ ኢየሩሳሌም ድረስ ይዞሩ ኑረው ዙረት አልጠገቡም አሉ አበምኔቱ። አባ ገብረ መሲህ በዚህ ተራ ንግግር ፊታቸው በንዴት ለወጥ አለ። ኢየሩሳሌም መሄድ ተዙረት ተቆጠረ? ይህን ገና ዛሬ መስማቴ ነው። ነጩ ጥቁሩ ሃይማኖታዊ ስብሰባ ወደሚያደርግበት ቅዱስ ቦታ መድረስ፣ ከአንዱ ከተማ ወደ ገዳም፣ ከገዳም ወደ ከተማ ተመንከራተት የሚቆጠር ተሆነ? አዎ በእርግጥ ዘዋሪ ነኝ አሉ አባ ገብረ መሲህ። ያለፈውን ይርሱትና አሁን የት ሊሄዱ ነው ያሰቡት አሉ አበምኔቱ ከትህትና ይልቅ ስልጣን ጎልቶ በሚታይበት አነጋገር። እኔ የትም ለመሄድ አላሰብ። እውነቱን ቢናገሩ አይሻልም? በዚህ ቦታ እውነት ከመናገር ውሸት መናገሩ ይሻላል። እንዴት? እንደዚህ ነው። በዚህ ሁኔታ ሲነጋገሩ አበምኔቱ በጣም ስለተቆጡ አባ ገብረ መሲህ በቤታቸው ተዘግተው እንዲቀጡ ሲያዙ፣ ምንም ቢሆን ትልቅ ሰው መሆናቸው ስለማይካድ በግንድ ገብተው እንዳይታሰሩ ማስጠንቀቂያ ሰጥተው አሰናበቷቸው። ሰጠኝ የአባ ገብረ መሲህ ንግር በግንድ አግብቶ በቆቂት ለማስጨነቅ የነበረው ብርቱ ምኘት ስለተቋረጠበት እያፍተመተመ አባ ገብረ መሲህ ወደ ቤታቸው ተወስደው ለኋሊት ተዘጋባቸው። ነገር ግን ጥሏይ ጥር አምላክ ያን ተወስኖ የሚሰጥ እህልና ውሃ ካሳ እየወሰደ እንዲሰጣቸው ተደረገ። ካሳ ጎበዙም እንግዲህ በማኅበረ ሥላሴ ገዳም ጊዜ የሚያጠፋበት ምክንያት ስላልነበረው የቀደም አባቱንና ወዳጁን አባ ገብረ መሲህን ከክፉ እስራታቸው በጠፍ ጨረቃ አሾልኮ ወደ ምንደባ ወሰዳቸው። የምንደባ ገዳም ከብዙ ገዳሞች የተለየ አንድ ቅዱስ ተግባር የሚታይበት ቦታ ነበር። በደምቢያ በጎርጎራ በጣቁሳ የሚኖሩ ብዙ ሰዎች አንድ ዘመዳቸው የማይገል ወይም የማያድን አደገኛ በሽታ የደረሰበት እንደሆን አስታመው ተስፋ ሲቆርጡ በሽተኛውን ባልጋ ይዘው ለሊት ወደ መንደባ ገዳም ያደርሱና በገዳሙ በር ላይ ጥለውት ይሄዳሉ። መንኩሳቱ ጠዋት ተገኙት ከተጣደበት ያነሱና መልካም ቤትና አልጋ ሰጥተው ሽንቱንም ምኑንም እየጠረጉ ምግቡን ልብሱን እንደ ሁሉም ሰው እየሰጡ እያነሱ እየጣሉ እያጎረሱ እያበሉ እስከ ለተሞቱ ይረዱት ነበር። በዚህ ሁኔታ መንደባ ገዳም ውስጥ 100 ጉልበት ያለው መነኩሴ በሚገኝበት ጊዜ ወደ 200 የሚጠጋ ራሱን በምንም ሁኔታ ለመርዳት የማይችል ደካማ በማንኛውም ሁኔታ እየተረዳ ይኖር ነበር። ደጋግሞ የመንደባ ገዳም መነኮሳት በእግዚአብሔርና በሰው ልጆች ፍቅር ራሳቸውን ረስተው በእምነትና በቅንነት የሚፈጽሙት መንፈሳዊና ሰብአዊ ተግባር ሁሉ በአዋጅ እንዲነገርላቸው በፍጹም አይፈልጉም ነበር። አሁን እኔ በትንሹም ስለገለጽኩት እግዚአብሔር ይቅር ይበለኝ። የመንደባ መድኃኔዓለም ቤተክርስቲያን በሰፊው የደምቢያ ግዛት ውስጥ በሚገኘው ቆላቀፍ መስፍን በጣና ሐይቅ ድንበር በሚገኝ የምድር ወሽመት ላይ አቡነ ያሳ በሚባሉት ጻድቅ የተመሰረተ ገዳም ነው። ገዳሙ እንደ ብዙዎቹ የኢትዮጵያ ገዳማት ከህዝብ መኖሪያ ቦታዎች ርቆ የሚገኝ ከመሆኑ በላይ በመነኮሳቱ በጎ ምግባር ልዩ ቅድስናና ሃይማኖታዊ ግርማ የሚታይበት ቦታ ነው። ቤተክርስቲያኑና በአካባቢው የሚገኙት የመነኮሳቱ ቤቶች በዙሪያቸው በሚገባ ተጠብቀው በሚገኙት የጠጅ ሳር፣ የነጭሪያ፣ የዝቃ ቅቤ፣ የጤና አዳምና የሌሎች ጣዕመ መዓዛ ያላቸው አትክልት ሽታ ይታወዳል። መነኮሳቱ የምሽት ጸሎታቸውን ፈጽመው በየበዓታቸው በሚያርፉበት ጊዜ እንቅልፉን ቀንሶ የሚያዳምጥ ሰው አንድ በር ብቻ ሲተው በገዳሙ ዙሪያ ተጠምጥሞ የሚገኘው የጣና ሐይቅ ውሃ ዙሪያውን አግዶ ከያዘው እንደ ሞረድ ተሻከረና እንደ ሰይፍ ከተሳለ አለት ጋር በሞገዱ ኃይል ሲጋጭና ሲያጓራ ሲሰማ ልዩ የሆነ አንድ የተፈጥሮ ሙዚቃ እየሰማ እናቱ እሹሩሩ ስትለው በአስደሳች ድምፅ እየተጽናና እንቅልፍ የሚወስደው ሕፃን በዚህ የተፈጥሮ ሙዚቃ እየተጽናና ወደ እንቅልፍ ዓለም ይሻገራል። ካሳ አባ ገብረ መሲህን ከዚህ እውነተኛ ገዳም ካደረሰ በኋላ ያን በተፈጥሮ ውበትና በሃይማኖታዊ ጸጋ የደመቀ ቅዱስ ቦታ በወጣትነት መንፈሱ እያደነቀ ጥቂት ቀኖች በዚያው ቆይቶ አባ ገብረ መሲህንና ሌሎችንም በእንግድነት ጊዜ የተዋወቃቸውን መነኮሳት ተሰናብቶ ሲወጣ አባ ገብረ መሲህ ግዝት በር ድረስ ተከትለውት መጡና ካሳ፣ እግዚአብሔር ለአንተ ከፍተኛ ቁም ነገር እንዳዘጋጀህስ ታሁኑ አውቃለሁ። ነገር ግን መንገድህን ሁሉ የተቃና እንዲያደርግልህና በጎዳናህ ላይ በብዙ ችግርና ፈተና እንዳይፈትንህ እግዚአብሔርን በደካማውና በኃጢአተኛው መንፈሴም ቢሆን ተመለመን አላቋርጥም። ተፈለግኩት እንዳደረስከኝ እግዚአብሔር ተፈለግከው ያድርስህ በማለትና ሌላም ይህን የመሰለ ምርቃት በመስጠት ተሰናበቱት። ምዕራፍ 15 የወታደርነት ኑሮ መጀመር። ልጅ ከሳ ከመንደባ ከተመለሰ በኋላ ወደ ቋራ ሂዶ በዚያ ጊዜ ደጃዝማች ሆነው ከቆዩት ከወንድሙ ከክንፉ ጋር ተቀመጠ። ካሳ በዚህ ጊዜም ቢሆን በጦርነት ሙያ ገና ልጅ ነበር። ይሁን እንጂ ወንድሙ በየሚዘምቱበት የጦር ግንባር ሁሉ እንደ ጋሻ ጃግሬም እንደ ወታደርም እየሆነ አብሮ በመዝመት ከውጊያ ጋር መለማመድ የጀመረው ከዚህ ጊዜ አንስቶ ነው። ከጥቂት ዓመታት በኋላም ካሳ ለኢትዮጵያ አንድነትና ደህንነት ዋስትና ሊሆን የቻለውን ከፍተኛ ጀግንነቱን በየጦሩ ግንባር ማሳየት ጀመረ። ደጃስኩ ቋራ ላይ ሆነው ወደ ምዕራብ ኢትዮጵያ የሚገፋውን የቱርክና የአረብ ጦር ሁሉ ድጋውን እያጠፉ በሚመለሱበት ጊዜ ሳታ በብዙዎቹ የሜዳዎች ላይ ታላቅ ጀግንነቱን አሳይቷል። በዚህ ጊዜ የደጃች ማሩ ወንድም ወልደ ተክሌና ወለተ ተክሌ የማሩን ግዛት ከራስ ማርዬ ለማላቀቅና አንደኛው ለራሱ ሁለተኛው ለልጃቸው ለደጃች ክንፉ ለመውሰድ ይታገሉ ነበር። በዚህም ጊዜ ሁለቱም ድል ለማግኘት ሳይችሉ በመጠላላት ላይ እንዳሉ ደጃች ክንፉ በጊዜው ታላቅ መሳሪያ በነበረው የጋብቻ ዝምድና የራስ ማርዬን ወዳጅነትና የደጃች ማሩን ግዛት ለማግኘት የራስ ማርዬን የእህት ልጅ አገቡ። ሆኖም በቀላሉ የደጃች ማሩን ግዛት አላገኙም። የማሩን ግዛት ማርዬ እንደያዙ ክንፉም ገና የቋራ ገዥ ሆነው እንዳሉ ራስ ማርዬ ከትግሬው ዝነኛ መስፍን ከራስ ሰባጋሪስ ጋር ስለተጣሉ ወደ ትግሬ ለመዝመት ተዘጋጁ። ደጃች ክንፉም ራስ ማርዬን ተከትለው መዝመት ነበረባቸውና አብረው ዘመቱ። በዘመቻው የራስ ማርዬ ተከታዮች ከነበሩት መኳንንት መካከል የሰሜኑ ደጃዝማች ውዬ ከማርዬ ቀጥሎ በከፍተኛነት የሚያሳይ ታዋቂነትና ኃይል ነበራቸው። የተባጋዲስና የማርዬ ጦርነት እንደ ሌሎቹ በኢትዮጵያውያን መካከል የታዩ ጦርነቶች ሁሉ ብዙ ህዝብ ከተራረደበት በኋላ ራስ ማርዬ በጦርነቱ ላይ ሲወድቁ ስመጥሩ ራስ ሰባጋዲስ በነደጃችሁ ቤት ተማርከው በጭካኔ ተገደሉ። ደጃችሁ ቤት በምርኮኞቻቸው ላይ በነበራቸው ጭካኔ አረመኔ ክፉ ሰው ነበሩ። ከጦርነቱ በኋላ ደጃችሁ ቤት ከሰሜን ጀምሮ እስከ ባህረ ኤርትራ ያለውን የኢትዮጵያ ሰሜናዊ ግዛት ሲይዙ የማርዬ ወንድም ዶሪም ራሱ ነው የወንድማቸውን ግዛት ወረሱ። በዚህ ዓለም ላይ በፍርሃትና በይመስላል የሚንገላታው የሚጉላላው የሚሞተው ሰው ብዙ እንደሆኑ መጠን በዚህ ጊዜም ደጃች ውቤ ከራስ ማርዬ ጋር አብረዋቸው ከዘመቱት መኳንንት መካከል ብዙዎቹን በፍርሃት ሲያስሩ ራስ ዶሪም የእሳቸውን ምሳሌነት ተከትለው በውስጣቸው ያሉትን አንዳንድ የሚፈሩ መኳንንት እንዲያስሩ መከሯቸው። ይህ አይነቱ ሳያጠፉ በመፈራት ብቻ መታሰር ከሚታለምባቸው ተቀዳሚ ዓላማዎች አንዱ ደጃች ክንፉ ስለነበሩ ራስ ዶሪ ከሟቹ ወንድማቸው ከራስ ማርዬ ጋር ዘምተው የተመለሱትን ክንፉን አሰሯቸው። ታሳም በዚህ ጊዜ አገር ለመጠበቅ ቋራ ከቀሩት የወንድሙ አሽከሮች ጋር ሆኖ የወንድሙን የመጨረሻ ሁኔታ ለማወቅ ሲጠባበቅ ቆየ። ነገር ግን ተፈርቶ የሚጠላና የሚጨቆን ጀግናም የሚፈለግበት ቀን ስለማይጠፋ ክንፉ የሚፈለግበት ጊዜ በድንገት ደረሰ። ይኸውም የክንፉ የትውልድ ቦታና የዘር ግዛት በሆነው በቋራ ቆላ የግብጾች ጦር መቃረቡ ነው። ራስ ዶሪ ወጣቱንና ጀግናውን የእህታቸውን ልጅ ባል ክንፉን ከእስራቱ ፈተው የደጃዝማች ማሩ ግዛት የነበረውን ግዛት ሰጥተው በመተማ በኩል የመጣውን የግብጽ ጦር እንዲወጉ ላኳቸው። ደጃች ክንፉ ደምቢያ እንደደረሱ ራስ ዶሪ ሙተው የወንድማቸው ልጅ አሊ በቦታቸው ተተክተው ነበር። አሊ ለስሙ ስልጣን ቢይዙም ዋና አድራጊ ፈጣሪ እናታቸው ወይዘሮ መነን ነበሩ። ይሁን እንጂ ይህ የስልጣን መዘዋወር የክንፉን ስልጣን ሊነካው አልቻለም። ደጃዝማች ክንፉ በጭካኔ በመቅጣት የግዛታቸውን ጸጥታ ከማስከበራቸው በላይ በዘመቻ የተከታተለ ድል በማግኘት ጠላቶቻቸውን እየቀጡ ወሰናቸውን በመጠበቃቸው በሁሉም ዘንድ የተከበሩና የተፈሩ ሰው ነበሩ። ታላቁን ወንድነታቸውን ጨርሰው ያስመሰከሩበት ጊዜም ራሺድ በሚባለው ቦታ ጠግ በተዋጉበት ቀን ነው። በዚህ ጊዜ ነበር ክንፉ በአበሾችና በግብጾች መካከል ተደርጎ የኢትዮጵያውያን ኃይል ግብጾችን አመድ ካደረገባቸው ውጊያዎች አንዱን ያሳዩት። ደጃች ክንፉ በየጊዜው በግብጾች በአረቦችና በቱርኮች ላይ የፈጸሙትን የጀግንነት ተግባር በማንኛውም ጊዜ ከተፈጠሩ የአረብ ጸሮች አንዱን አድርጎ ሲያስጠራቸው የሚኖር ነው። ደጃች ክንፉ በየጦር ግንባር ምንም እንኳን ብልጫ ያለው መሳሪያ እየያዘ ቢመጣ ወራሪውን የግብጽና የአረብ ጦር አመድ እያደረጉ ስለሚያስቀሩትና ለግብጽና ለአረብ ቀርቶ ዓለም ይፈራቸው ለነበሩት ለቱርኮች ጥቂት የማይጠቡ ታስሪ ግብጽ ወታደሮች አንድ የጭነት ገመድ ለአገሯ ይበልጥ ትሰራለች እያሉ በግብጾች ላይ የሚያፌዙ ማፌዝ ብቻ ሳይሆን በየመጣበት አቅጣጫ እያሳደዱ የሚያርዱ ጀግና ነበሩ። ወለታት ባሪውና ቀኑ የእግዚአብሔር ሰው ነብይ መሐመድ የሃይማኖቱ ተከታዮች ሆኑ ሁሉ በኢትዮጵያ ላይ እጃቸውን እንዳያነሱ የሰጠውን ትምህርት በማይከተሉ በሃይማኖት አጥብቀው ቀኝ ግዛት ለማስፋፋት ይመጡ የነበሩ የግብጽ የአረብና የቱርክ ወራሪዎች በምስራቃዊ በሰሜናዊና በምዕራባዊ የኢትዮጵያ ጠረፎች እየታጨሉ መወቃታቸው የሀገራችንን የታሪክ ምዕራፎች የሞላ ታሪክ ነው። በቀደምያ ከፍተኛ ነዶ ካበረከቱት የኢትዮጵያ ጀግኖች አንዱም የካሳ ታላቅ ወንድም ደጃዝማች ክንፉ ነበሩ። በዚህ ጊዜ የሰሩት ጀግንነት ደግሞ ለወርቅ አወልቁ የጀግንነት ታሪካቸው ቁንጮ የሆነ የእንቁ አክሊል ነበር። የግብጹ መሐመድ አሊ በግብጾችና በሌሎች አረብ ነን ባዮች ላይ የኢትዮጵያ ጀግኖች በየጊዜው ያገኙትን ድል በማየት በቱርክ አልማቾች የሚመሩና ዘመኑ ካፈራቸው የጦር መሳሪያዎች አንዱም ያልጎደላቸው ወታደሮች ያሉት ኃይለኛ ሰራዊት ወደ ኢትዮጵያ ምዕራባዊ ጠረፍ ላከ። ጀግናው ክንፉም ይህን ወራሪ ከበር ድረስ እስኪመጣ በመጠበቅ ፈንታ የታወቀ ጀግና ሰራዊታቸውን ይዘው ራሳቸው ግፋኝ ሄዱበት። በዚያ ጊዜ ከነበሩት የታወቁ የጦር አዝማቾች አንዱ ባይሆንም ትንሹ ወንድማቸው ወጣቱ ካሳ አብሯቸው ዘምቶ ነበር። የኢትዮጵያ ጀግኖች በየጊዜው ከግብጾችም ሆነ ከቱርኮች ጋር ሲዋጉ እንደተረዱት ጠላታቸው የሆነው ጦር በልዩ ልዩ መሳሪያ እንደሚበልጣቸውና እነሱ የሚበልጡባቸው መሳሪያዎች ድፍረት፣ ዘዴና የማይበገር መንፈስ መሆናቸውን አውቀውት ነበር። ሁለቱ ሰራዊት የተገናኙት ራሺድ በሚባለው ቦታ ጠግ በሚገኘው ዋጅሃ ጣቡ በተባለ ቦታ ላይ ነበር። ሁለቱም ሰራዊት ባሻገር ሰፍረው ውጊያውን ለመክፈት ሲዘጋጁ ደጃች ክንፉ የጦር መሪዎቻቸውን ሰብስበው ቦታ ቦታ ሲሰጡና የጦርነቱን ስልትና እቅድ ሲናገሩ ካሳ አቋርጦ አንድ ምክር እንዳቀርብ የጌቶችን ፈቃድ አገኛለሁ አለ። ለደጃች ክንፉም በቸልታና በፈገግታ አንተ ደግሞ ገና ተረማምደህ ሳታበቃ ስለ ጦርነት ብልሃት ምን ልታመጣ ነው? ገና ነህ አሉ። የለም ጌቶች፣ በትንሽነቴ ምክንያት ብዙ ባልዋጋም የጌቶች ጋሻ ጃግሬ ሆኜ ብዙ ውጊያ አይቻለሁ። ስለዚህ አስተያየቴን ባቀርብ ጥሩ ይመስለኛል አለ ካሳ በትህትና። እሺ ዛዲያ፣ ምን አስተያየት ነው የምታቀርበው? አሉ ደጃዝማች ክንፉ። በየጊዜው እንዳየነው ሁሉ እነዚህ ጠላቶቻችን የሚይዟቸው ነፍጦች ከኛ ነፍጦች ይበልጥ ርቀው የሚመቱና ተደጋግሞ በፍጥነት የሚተኮሱ ናቸው አለ ካሳ። እሺ አሉ ደጃዝ ክንፉ። ስለዚህ እኛ ማድረግ ያለብን ባሻገር ውጊያ መጀመር ሳይሆን በየአቅጣጫው በድንገት እየተሽለኮለኩን ገብተን የቅርብ ውጊያ ማድረግ ነው። በጥይት በጦር በጎራዴ ለማጥቃት በሚመቸን ቅርበት ላይ ሁነን ውጊያ ተጀመር በርቁነን በመጀመራችን ሊደርስብን የሚችል የሰው ማለቅ ሳይደርስብን ባለን መሳሪያ ሁሉ ጠላታችንን መጉዳት እንችላለን አለ ካሳ። ደጃች ክንፉ ታላቅ የጦር መሪ እንደመሆናቸው መጠን የካሳ ሀሳብ በትክክል ገብቷቸዋል። ቢሆንም በአረብ ላይ የነበራቸው ንቀት ከመጠን በላይ ስለነበር ነገሩስ ጥሩ ነው፣ ግን ለአረብና ለግብጽ ነው ይህ ሁሉ ጥንቃቄ አሉ። የለም እኮ ጌቶች፣ በቀላሉ ልንጎዳቸው ስንችል ብዙ ሰው ካለቀብን በኋላ ለምን እናቸንፋለን? ካሁን ጥሰን ገብተን በጎራዴና በጦር ብቻ ልንፈጀው ስንችል ተመሳሳይነት በሌለው ነፍጥ ለምን እንዋጋለን አለ ካሳ። መልካም ነው አሉ ደጃዝማች። ደጃዝማች ክንፉ በዚህ ሐሳብ ጦራቸው አስቀድሞ ውጊያ እንደጀመረ አድርገው ዝም ብለው አመሹ። የግብጽ ጦር አዛዦችን ለወረራ የመጣጣራ ታይተው ለከስበት መታገስ የማይችሉትን የኢትዮጵያ ጀግኖች ጠባይ ያዩት በማየት ያላዩት በመስማት ያውቁት ስለነበር በዚህ አይነት ዝምታ መደናገርም መገረምም ተሰማቸው። ሌላነት የጦር ጥቅ ተዘጋጅቷል። በሩቁኑ በጥይት ሳይጨፋጨፉ በጥይት የበደተ ኃይል ያለውን ጠራት በጨበጣ ውጊያ በማጣረት ብቻ ውጊያ ለመጀመር ተወስኗል ብለው ግን በጨራሽ አላሰቡም። እዚህም በቀር ምናልባት ያለንን ከፍተኛ ኃይል በማለት ፈርተው ይሆናል ብለው ሳይገምቱ አልቀሩም። ነገሩ ግን ሌላ ነበር። ፀሐይዋ ለመጥለቅ ዘቅዘቅ እንዳለች እጃዝማች የጦር አዛዦችን ሰብስበው በዚህ ጊዜ የታቀደውን የውጊያ ስልት ሲናገሩ ካሳ አሁንም አንድ ነገር ጌታዬ አለ። ምን ነበር አሉ ደጃዝማች። ማምሻችንን ወታደሩ ሁሉ ለምግብ ማስያ ማገዶ የሚሰበስብ መስሎ ጭራሮ ይሰብስብና ትንንሽ ጠንቦራ ይስራ አለ ካሳ። ጠንቦራው ደግሞ ለምን ነው አሉ ደጃዝማች ነፉ። ጦርነቱን በዶሮ ጩኸት ላይ መጀመር ስለሚገባ ለመብራት እንዲሆነን ነው። በዚህ ነዳዳ በረሃ ቀን ጦርነትም ስንገጥ በሰራዊቱ ላይ የሚደርሰው ውሃ ጥምና ድካም ካለመኖሩ በላይ የሀያ አረብ ሁሉ ተኝቶ ፈሱን ሲያዘራ በድንገት ዱብዳ እንድንወድቅበት ነው አለ ካሳ። ነገሩስ መልካም ነበር፣ ግን በዚህ ቆላ ላይ ለጠንቦራ የሚሆነው ጭራሮ የት ይገኝ ብለህ ነው አሉ ደጃዝማች። ብዙ ጭራሮ በአካባቢው አይቻለሁ፣ ብዙ የዶብ የአመድ ማዶና የፈረስ ዘንግ ጭራሮ አይቻለሁ በማለት ካሳ ተናገረ። መልካም ነው፣ በሉ የሚሆነውን ሁሉ ዝግጅት አድርጉ። ውጊያው እንዳልከው ሁሉ አደጋ በመጣልና በሌሊት ቢሆን አይከፋም አሉ ደጃዝ ክንፉ። ያን ከና አባታቸው የወረሱትን ኮከብ የመሰለ አይን በካሳ ላይ ጥለው በዚሁ ሐሳብ መሰረት ማምሻውን ጭራሮ ተሰብስቦ ወታደር ሁሉ በየድንኳኑ ዙሪያ የሚነደውን እሳት ከቦ ከቦ በመቀበት ጠንቦራውን ሲያውተፈትፍ አመሸ። ሌሊት ከዶሮ ጩኸት ቀደም ብሎ የክንፉ ጦር ተቀስቅሶ ለውጊያ እንደተዘጋጀ ድምጡን አስፍቶና በጠረት ተጠባባቂ ዘበኞች ምንም ምልክት እንዳይታይ አርጎ ግብጾች ወደ ሰፈሩበት ጉብታ ስር ተጓዘ። ሰራዊቱ ጉብታውን ተገን ታደረገ በኋላ በቡላድ ብልጭት በሚወጣ እሳት ሲሰራ ያመሸውን ችቦ ሁሉ አቀጣጠለና የግብጾች ተጠባባቂ ዘበኞች በጨለማ የተጋረደ አይናቸው ቀኑን የክንፉ ሰራዊት ሰፍሮ ወደ ቆየበት ጉብታ አቅጣጫ እያጨናቆሩ ምን ምልክት እንደሚያዩ ሲጠባበቁ የክንፉ ሰራዊት እያንዳንዱ ወታደር በሚያበራው የችቦ መብራት አንድ ኃይለኛ የከዋክብት ጎርፍ የግብጽን ጦር ሰፈር ለማጥለቅለቅ የመጣ መስሎ በጉብታው አናት ላይ በተሰበት። ያ የግብጽ ሰራዊት በየድንኳኑ ሐሳቡን ጥሎ በእንቅልፍ በተዋጠበት ጊዜ በዓይንና በወሬ ጀግንነቱን የሚያውቁት የኢትዮጵያ ሰራዊት በእሳት ጎርፍ ታጅቦ በመንፈቀ ሌሊት ላይ ዱብዳ እንደወረደባቸው ያዩት ተጠባባቂ ዘበኞች ወደ የድንኳኑ እየገቡ የተኛውን ሰራዊት ለመቀስቀስ ወይም ወደ ጠላታቸው ጥይት በመተኮስ በመጠኑም ቢሆን ለመከላከልና ሰዎቻቸውንም በጥይት ድምፅ ለማንቃት በመሞከር ፈንታ መስጊድ ሰገነት ላይ ወጥቶ ጸሎት እንደሚያደርስ ፉቅራ ድምፃቸውን ከፍ አድርገው አላህ አላህ ሲሉ ይሰሙ ነበር። በዚህ ጊዜ የክንፉ ሰራዊት በዚያ ሰፈር ገባና በየድንኳኑ እየተራኮተ ያንን ዘረጦ ዘረጦ የግብጽ ወታደር ፍግና ዛባ ባደለበው መሬት ላይ በቅሎ እንዳፈራ ዱባ በሰይፍ ይቀረድደው ጀመር። አንዳንዱም ግድልሽ በጦር ከመሬቱ ጋር እንደ ጥል ቆዳ በጅሃል መልክ እየሰፋው ያልፍ ነበር። በየድንኳኑ የሚሰማው ድምፅ ባንድ ላይ ቢሰማም በአንድ መስጊድ የተሰበሰቡ የአረብ ምዕመናን ልባዊ ጸሎት የሚያደርሱ እንጂ በጦር ሰፈራቸው ላይ አደጋ የሚደርስባቸው ወታደሮች የሚናገሩት ቃል አይመስልም ነበር። የግብጽ ሰራዊት ግመሎችም ይህ እንግዳ የማታ ትርኢት ሲያዩ የታሰሩበት ጥንካሬ ያላቸው ወይም የታሰሩበት ገመድ ብቻ ሆነላቸው እየቆረጡ ሲፈረጥጡ አንዳንዶቹ የታሰሩበትን ገመድ ቆርጠው ለመረስ ሲሞክሩ አልሆነላቸው እያለ በራሳቸው ኃይል ሲከተከቱ ይታዩ ነበር። ተቀላላው በዚያ ምሽት በግብጾች ተፈል ላይ የደረሰው ትርምስና እልቂት ለካሳ ካፍቶ በጦርነት ብዙ ልምድ ለነበራቸው ለነደጃት ማስከንቁም እንግዳ ነበር። ከዚያም ቀን ጀምሮ ብዙ የግብጾች ተደረዎች ወደ ክንፉ ግዛት ወይም በተቀላላው ወደ አበሻ ምድር ተዘምታላቸው ተብሎ ሲነገራቸው ብቻ ወዳቸው ሲንጓጓና ሱሪያቸው በልዩ ልዩ ነገር ሲበላሽ ይታይ ነበር እያሉ ብዙ ሰዎች ይናገሩ ነበር። ረኞችም ቋራ ላይ ሆኖ ክንፉ ሲያገሳ የመይሳው ልጅ ሊጨመር ካሳ ግብጥን ጨነቀው ነፍሱን ረሳ እንኳን ጤነኛው ሬሳው ፈሳ እያሉ በየተራራውና በየሸለቆው በወራሪው ጠላት ላይ ሲያፌዙ ይውሉ ነበር። ምዕራፍ 16 አሁንም ምቀኛ ያለ ምቀኛ እንዳይኖር ሆኖ የተፈጠረ ሰው ምቀኛ ቢጠፋለት እናቱ ምቀኛ ሆና ትነሳለች። ልጅካሳ እግዚአብሔር ከፈጠረበት ምህረተ ቢጠራቶቹ መካከል ዋኖቹ ምቀኞች ነበሩ። ካሳ በማንም ዘንድ የተጠላም ሆነ የተናቀሰው ሆኖ አያውቅም። ነገር ግን በምቀኞቹ ክፋት መድረሻ ከማጣት የደረሰ ሰው ነበር። ደጃዝማች ማሩ በህፃንነቱ ወራት በተነገረ ሟርት ተሸብረው የህፃን ስደተኛ እንዳደረጉት ሁሉ አሁን ደግሞ የማሩ የእህት ልጅ የሆኑት ወንድሙ ደጃች ክንፉ በትርጣሬ በሚፈጠር ምቀኝነት ተነሱበት። ደጃች ክንፉ የግብጾችን ጦር ድል አድርገው ወደ ደንቢያ ሲመለሱ እግረ መንገዳቸውን ወደ ቋራ ሂደው ከአባታቸው ጋር ጥቂት ጊዜ ቆይተው ነበር። በዚህ ጊዜ ሚስጥረኞች ከሆኑ አሽከሮቻቸው ጥቂቶችን ወደ ማኅበረ ስላሴ ልከው ብዙ ዘመናት ዘግተው የኖሩትንና መጪውን ነገር አስቀድመው በመናገር የታወቁትን አባ ራቁትን ስለ ካሳ የወደፊት ሁኔታ ጠይቀውላቸው እንዲመጡ በሚስጥር ላኩ። አባራቆት ወደ ገዳም ገብተው ከመዝጋታቸው በፊት ከወገባቸው ላይ ካገለደማት ዳባና በራሳቸው ላይ ካለች ቆበስ ተደር ሌላ ለሰውነታቸውን ነፍቶ ስለማያውቅና ራቁታቸውን በየቦታው ይዞሩ ስለነበር አባ ገብረ ማርያም የሚባለው ስማቸው ቀስ በቀስ ተረስቶ አባራቆት ይባሉ ነበር። ይህም ስማቸው ሁሉ ስለቀረ ወደ ገዳም ገብተው ከዘቁ በኋላም አባራቆት እየተባሉ ይጠሩ ነበር። አባራቆት ዘግተው የሚኖሩና ከሰው ጋር አይን ላይን የማይታዩ ሰው ቢሆኑም ከቤታቸው ውጭ በታዛ ስር ሆኖ አንዳንድ ነገር ለሚጠይቃቸው ሰው በምሳሌ እያደረጉ አንዳንድ ነገር ወርወር ያደርጉ ነበር። አባቴ ካሳ ለደጃዝማች ክንፉ ምንድን ናቸው ነው አለ በታዛ ቁጭ ካሉት የክንፉ መልክተኞች አንዱ። አባራቁትም ቃላቸውን ዝቅ አርገው ዳ ዝግ ብለው ትንሹ ዛፍ ከትልቁ ዛፍ አይደርስም፣ ዛፉ ወድቆ አጣናዎቹ ሲያቆጠቁጡ ግን በስሩ ውጦ ያስቀራቸዋል። ትንሹ ዛፍም ከትልቁ ዛፍ በቁመቱና በስፋቱ የበለጠ የዱር አራዊት የቤት እንስሳት የሚጠለሉበት ይሆናል አሉ። ጠያቂዎቹ ይህ የምሳሌ አነጋገር አልገባቸው ስላለ ሌላ ከዚህ የሚቀል መልስ ለማግኘት በማሰብ ሌላውስ እንዴት ነው ሲሉ ጠየቁ። ሌላ የለም አንድ ብቻ ነው፣ ይህንም ለክንፉ ንገሩት ካሉ በኋላ አባራቆት ዝምታቸውን ቀጠሉ። መልክተኞቹ ከማኅበረ ስላሴ ገዳም ተመልሰው አባራቆት የተናገሩትን ለደጃዝማች ክንፉ ሲነግሯቸው ነገሩ በጣም ከነከናቸው። የካሳን ዘዴ ድፍረትና ቅልጥፍና በቅርቡ ታላቅ ድል ባገኙበት የጦር ሜዳ ላይ ከማየታቸው በላይ የማኅበረ ስላሴው አባራቆት ይህን የመሰለ ካሳ አንተን አይደርስብህም፣ ልጆችን ግን እንደሌሉ አርጎ ያስቀርብሃል እሱም ታንተ እጅግ የላቀተው ይሆናል። ክርስቲያኑና አረመኔው በሱ ስር ይተዳደራሉ። ያለው ሰው እሱ ብቻ ነው፣ ያለሱ ሌላ የለም የሚል ትርጉም ያዘ የምሳሌ አነጋገር ስለላቁባቸው በነገሩ በጣም አሰቡበት። ተፈልጉም ታንተን የሚጠሉበት ስሜታቸው እየተገለጠ መሄድ ጀመረ። ይጀምራሽ ኩንፉ አጣታቸውን ከቋራ ይዘው ከድል አድራጊው ሰራዊታቸው ጋር ወደ ደምቢያ ሲመለሱ ከፈንጃ ከተማ የነበረው ዝግጅት በደምቢያ የግብር ግባት ታሪክ ውስጥ የመጀመሪያነቱ ደረጃ ሊሰጠው የሚገባ ነው እያሉ ብዙ ሰዎች ተችተውበታል። ወይዘሮ ወለተ ተክሌም ከአማራ ሳይንት ወደ ደምቢያ መጥተው በዚያ ሲኖሩ ብዙ ጊዜያቸው ነበር። ልጅሃይሉና ወይዘሮ ወለተ ተክሌ ያን በመሰለ መከራ ጊዜ ተለያይተው እንደቀሩ ቆይተው ልጅሃይሉ የራሳቸውን ጠጉር ከሩቅ ሆነው ሲያዩት በጥጋቸው ከቆሙት ነጫጭ ሻሽ የተመጠሙ ካህናት አንዱን አስመስሎ እስከሚያሳያቸው ድረስ ሸብቶ፣ ወይዘሮ ወለተ ተክሌም ያ ደንቧላ ሰውነታቸው ከሚችለው በለት የሚል የወፈት ጭነት ተደርቦበትና ምንጮቻቸው በመሸብሸብም ባይሆን በማሎክሎክ ወደ ወፈር አንገታቸው ወረድ ወረድ ብለው ይታዩ ነበር። ትዝታ ከወጣቶች ይልቅ በሽማግሌዎችና በባልቴቶች ላይ ስለሚጠነክር ልጅ ኃይሉና ወይዘሮ ወለተ ተክሌ በዚያ የፍቅራቸው አበባ ባልጠወለገበት ጊዜ በደጃዝማች ማሩ ትዕዛዝ የተለያዩበት አሳዛኝ ጊዜና አሁን ከሁለታቸው የተወለዱት ደጃች ክንፉ የዘመኑ ለኢትዮጵያ ከተንኮል የማያርፉላት ጠላቶችን ጦር ደምስሶ በደጃዝማች ማሩ መንበር ተቀምጦ ግብር ለማብላት መብቃቱን ያዩበት የደስታ ቀን ባንድነት የሁለቱንም ሰዎች ልቦች ስለመቱት ከዚያ ሁሉ ሰራዊትና ህዝብ መካከል አንገት ለአንገት ተቃቅፈው ጉንጭ ለጉንጭ ሲሳሳሙ ከወንዶች እንኳ ይበልጥ ቆራጥና ብልህ መሆናቸው በእርግጥ የተመሰከረላቸው ወይዘሮ ወለተ ተክሌ አልፎ አልፎ ሳይታይባቸው ያልቀረው የሴትነት ጠባያቸው ተገለጠባቸው። በነዚያ የዘመን መክፋት አጥቢያ ኮከብነታቸውን ባለወጠባቸው አይኖቻቸው መንታ መንታ የእንባ ዘለላ ሲወርድ የልጅ ኃይሉ ነጭ ሪዝና ነጭ ኩታ ዝናብ ማለቱ ቃል ማጋነን ቢመስል እንኳ ካስቲያ የወረደባቸው ያህል በውሃ ራሱ። ልጅ ኃይሉም እንባ ባያፈሱም የፊታቸውን በላብ መወርዛት ጥቂት ራቅ ብሎ ላያቸው እንባውን ያጎረፉት አስመስሏቸው ነበር። ይህን ሁኔታ በዚያው ጥግ ቆመው ከተመለከቱት ወይዛዝርና መኳንንት መካከል አንዳንዶቹ ሁኔታው ልባቸውን ስለነካው ብቻ በእንባ ሲንሰቀሰቁ፣ አንዳንዶቹ የክንፉ እናትና አባት መሆናቸውን ስላወቁ ብቻ በአድርባዮች ልማት ከንፈራቸውን ሲመጡ ከሚፈለገው በላይ በማስጮፍ ያሰብ የሐዘን ተካፋይነታቸውን ይገልጹ ነበር። ጅሎ ሁሉ አሁን እነሱን ለይቶ አይቶ ማን ውለታ ሊከፍ ልጅ ከሰን ከወንድሙ ጥጉ ነው። የአባቱንና የወይዘሮ ወለተ ተክሌን ሁኔታ ሲመለከት ልጅ ኃይሉና የራሱ እናት ወይዘሮ ስትጠገብ ይህን በመሰለ ሁኔታ እንደማይገናኙ ትዝ አለውና ከዚህም በቀር ለዚያ ጊዜው ድልም በስምም ባይሆን በስራ ዋናው እሱ ሆኖ ሳለ ከዚያ ሁሉ ወይዘሮ መካከል እናቱ ስላልነበሩ ልብ የሚነድ አንድ አይነት ሐዘን ስሜቱን ነካው። እንባውን በወንድነቱ ኃይል ቢገታውም ሐዘኑ በግንባሩ ላይ መነበቡ አልቀረም። 18 ዓመት እንኳ ገና ባልደረሰ ኮበሌ ግንባር ላይ ብዙ የግንባር መስመሮች ሲታዩ ምን ይባላል? ወዲያው ግብሩ ተጀመረ። ያን ሁሉ ህዝብ አዳም በድንኳንና ባዳራሽ ግብር ለማግባት አባይን በጭልፋ መሆኑ አስቀድሞ ስለታወቀ እስከ ብዙ ዘመናት ድረስ ለተፋፊ ነገር ሁሉ የደጃች ክንፉን ዳስ የመሰለ እየተባለ ሲነገርለት የኖረ ሰፊ ዳስ ተሰርቶ ነበር። ጠላው የተጠመቀበት፣ ጠጁ የተጣለበት፣ ጋንና ገንዳ ከመብዛቱ የተነሳ በዳሞት እስተወገራ ጋኑ ተቤቱ የቀረ ባላገር ያለ አይመስልም እየተባለ ተነግሯል የሚሉ አሉ። በዚህ ግብር ላይ የነበረው አዝማሪ ብዛት ራሱ ለ4-5 አቆልቋይ የሚበቃ ነበር። በዚህ አገር ምድር ያለበሰ ዳሱ ትግማሹ ሲወጣ ግማሹ ሲገባ ግማሹ ሲበላ ሲጠጣ አዝማሪዎች በመሃል ቆመው ማንንም ያዳምጥላቸው አልቻለ ዘፈናቸውን ያወርዱት ነበር። ጥጥስኩም ከተባለ ቦታ ላይ ከዙ መካከል ተቀምጠው በማብላት በማጠጣት ፈንታ እናታቸውንና አባታቸውን በመሃል አስቀምጠው ወዲህና ወዲያ ይያሉ በማዘዝ እንግዶቻቸውን ይጋብዙ ነበር። ልጅካታም ከወንድሙ ጋር እየተዘዋወረ ከማስተናበሩ በላይ አልፎ አልፎ ለሽማግሎቹ መኳን ስጋ እየያዘ ያስቆርጥ ነበር። ገብሮ እየተበላ ህዝቡ በመጠኑ ጋር እንዳለ የነልጅ ኃይሉንና የደጃሽ ማሩን ታሪክ ከስር ከመሰረቱ ከሚያቆጣዛውንት መኳንን አንዱ ተነስተው በጥቁሩ ካባቸው ላይ የኩታቸውን ጫፍ አጠፍ አርገው ያን ሰፊ ዳስ በሞላው ከጉዙፉ አካላቸው በሚገዝፍ ድምፅ ምረቃ ጀመሩ። ያሽበት ያ ድምፅ ያ ግርማ ማንንም ለማጃመት የሚሰር ስለነበር በተለይም ከሀገራችን ከፍተኛ የህሊና ጸሐፊዎች አንዱ የሽማግሌን ቃል ማዳመጥ ስለነበር በዚያ ሰፊ ዳስ ደስ ያለው ህዝብ በሙሉ አይኑን ወደ አረጋዊው መኮንን ጎርጎሮ ያዳመጥ ጀመር።
መቅደና ፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ አይማዩ ቱርክ ባይ የምሸሽ መቅደላ መቅደላ ቋንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር ለማዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት ያርፋፉንን በጠጅ ወሱ ሲጠጣት ለማዩ ቱርክ ባይ የምሸሽ
ላላ ፕሮግራማችን በዚሁ ይጠናቀቃል።